Voice of America. በመጀመሪያ ብርጋዴር ጀነራል አሳምነው ጽጌ ለቃለ ምልልስ ፈቃደኛ ስለሆኑ በጣም አመሰግናለሁ። የዛሬው እንግዳችንን እንግዲህ አጠር አድርጌ ለአድማጮቻችን ለማስተዋወቅ ብርጋዴር ጀነራል አሳምነው ጽጌ ወታደራዊ ማዕረጋቸው ተገፎ ከሰራዊቱ ከተባረሩ ከሁለት ዓመት በኋላ በመፈንቅለ መንግስት ሙከራ ተከሰው ከሌሎች ጀነራልና ኮሎኔሎች ጋር የእድሜ ልክ ተፈርዶባቸው ነበር። 9 አመት ከታሰሩም በኋላ አሁን ከእስር ከተለቀቁ 3 ወር ከ15 ቀን ሆኗቸዋል። ባሳለፍነው ሐሙስ ደግሞ ማዕረጋቸው ከነ ሙሉ ክብሩ ተመልሶ ጡረታቸው እንዲከበርላቸው ከተደረጉ 2 ጀነራሎች መካከል አንዱ ናቸው። በቤተ መንግስት በተደረገ ስነ ስርዓት ላይም በክብር ተሸኝተዋል። ወደ ውይይቱ ከመግባታችን በፊት ታሪኮትን እንመልከት። መምህር ነበሩ ወደ ትግል ከመግባቱ በፊት? የት ነበር የሚያስተምሩት? መቼና እንዴት ነው ወደ ትግል የገቡት?
መጀመሪያ ድሉ ስለሰጣችሁኝ በእጅጉ አመሰግናለሁ። እኔ ወደ ትግል ከመቀላቀል በፊት ጎላስታ አውራጃ ይባል በነበረ አካባቢ ላሊበላ ሃይ ስኩል ነው ተምሬ ወረድ እየያሰኛ ክፍል ያጠናቀቅኩት። ከዚያ በኋላ ያው በቅርብ በሚገኘው የደሴ መምህራን ማሰልጠኛ ተቋም መምህር ሆኜ በገጠሪቱ የወሎ አካባቢ ለአንድ 4 ዓመት አገልግያለሁ። ከዚያ በኋላ በ1981 መጨረሻ ነሐሴ ላይ ትግሉም ተቀላቅያለሁ። ትግሉ ያው ወታደራዊና ፖለቲካዊ ስልጠናዎችን ወስጃለሁ። ከዚያ በኋላ ያው ለመጀመሪያ ጊዜ አዋሽ ክፍለ ጦር በሚባል ድሮ ሂድን አሁን ብአዴን በሚባለው በተደራጁት 2 እና 3 ክፍለ ጦሮች ውስጥ አንደኛው ሰራዊት ጦርኛ ያገለግል ነበረ። በኋላ ያው ለአጭር ጊዜ ደግሞ ከወታደራዊ ተቋማቱ ወጥቼ የህዝብ አስተዳደር ውስጥ የአውራጃ የሽግግር መንግስት ተወካይ፣ ከዚያ በኋላ ደግሞ በወረዳ መዋቅር ውስጥ የወረዳ አስተዳዳሪ ሆኜ 1-8 ዓመት ካገለገልኩ በኋላ ክልሉ ስራ አመራር የአማራ ክልል ማለት ነው ሲፈጠር የዚያ ስራ አስተባባሪ በመሆን ለ3 ዓመት አገልግዬ የኢትዮ ኤርትራ ጦርነት በተጀመረበት አካባቢ ቀድሞ ያው ከወታደራዊ እንቅስቃሴ ልምድ ጋር ተያይዞ ያግዳጅ ሰዎችን በማስፈለጉ ከክልሉ ወደ መከላከያ ከተላኩት 2 ሰዎች መካከል አንደኛው እኔ ነኝ። እንግዲህ ያው የወታደራዊ እንትኔ በአብዛኛው ከዚህ የሚነሳ ይሆናል ማለት ነው።
የዛን ጊዜ በኢትዮ ኤርትራ ጦርነት ጊዜ ወደዛ ተላኩ። እርስዎ ግን አልተመለሱም፣ እዛው ቀርተው እንደውም ወደ አሜሪካን ሀገር የትምህርት እድል አግኝተው መሄዶት ይነገራልና ለምንድን ነው እዛው የቀሩት የነበረው ወደ አስተዳደር ስራ ያልተመለሱት? ከዛ በኋላስ ምን አይነት ስልጠና ነው ያገኙት አሜሪካን ሀገር?
ውስስ ጋር አብሮ የሚፈጠርና እንዲሆን የሚፈልጊው ነገር ይኖራልና ቀደም ሲልም አዋሽ ክፍለ ጦር ውስጥ የሰራዊት አባል በነበርኩበት ጊዜ ያው በውትድርና ስራ ለማገልገቱ ፈቃደኛ ነበርኩኝ። ከዚያም በኋላ በዚህ አጋጣሚ ደግሞ ጦርነቱ እንደጀመር ስቀላቀልም በዚያው የመቀጠሉ ፍላጎት በውስጤ አድሯል። ሀገርን ወገንን ማገልገል ህይወቴ ውስጥ ትልቅ ቦታ የሚሰጠው ስለነበረ በዚያ መንገድ ቀጥዬበታለሁ እና በዛም መንገድ ከቀጠልኩ በኋላ ለኢትዮጵያ ለመጀመሪያ ጊዜ የአሜሪካ መንግስት አንድ እድል ሰጥቶ ነበረ። ይሄ በንጉሱ ጊዜ አልነበረም፣ በደርግም ጊዜ አልተሰጠም። ለመጀመሪያ ጊዜ የዚህ እድል ተጠቃሚ የሆንኩት እኔ ነኝ። ይህኛውም ፔንስልቬኒያ የሚገኘው የዩናይትድ ስቴትስ አርሚ ዋር ኮሌጅ ነው። ለመጀመሪያ ጊዜ ነው ይሄን እድል የሰጠው እና እዚያ 1 ዓመት ከ6 ወር ቴክሳስ 1-6 ወር እዚያ ደግሞ 1 ዓመት ከፍተኛ የሆነ ወታደራዊ ትምህርትና ስልጠና ወስጄ ወደ አገር ቤት ተመልሼ የመከላከያ ዩኒቨርሲቲ ያሉ ኮሌጆችን የሚያስተባብር ዩኒቨርሲቲ ስለነበረ የእሱ ኃላፊ ሆኜ ነው የቀጠልኩት።
ወታደራዊ ስልጠናውን ካገኙ በኋላ የመከላከያ ዩኒቨርሲቲ ፕሬዚዳንት እስከ መሆን ደርሰዋል። ዩኒቨርሲቲ ይሄ ዩኒቨርሲቲ እንዴት ነበረ የትምህርት እድል የሚሰጠው? ለመማር እድሉን የሚያገኙ ወይም እድሉ የሚሰጣቸው ተማሪዎች የሚመለመሉበት መደበኛ የሆነ በሀገሪቱ ያለ የትምህርት ሚኒስቴር አሰራር ነው ወይስ እንዴት ነበረ?
በ5 ተቋሞች ነው ኦልሬዲ በመከላከያ ዩኒቨርሲቲ ውስጥ የነበሩት ተቋሞች። እነኚህ ተቋሞች ትምህርት ሚኒስቴር የሚያወጣቸውን መስፈርቶች አሟልተው ከዚያ በላይ ደግሞ ለወታደራዊ ስልጠና ብቁና ፍላጎት ያላቸው የሀገሪቱ ወጣት ተማሪዎች ናቸው የሚመለመሉት። በሁሉም ክልሎች ይህ እድል ይሰጣል። ይህን እድል እንግዲህ ለማብቂያ ስልጠናዎች ተሰጥተው ተጨማሪ ድጋፍ ተደርጎላቸው ኢንጂነሪንግ ኮሌጅ፣ ጤና ሳይንስ ኮሌጅ፣ ሪሶርስ ማኔጅመንት ኢንባል አንድ ፋካልቲ ነበረን፣ እሱም ጋር ሜጀር ጀነራል ሙሉጌታ ቡሉ ቴክኒካል ኮሌጅ ነበረን። ለዚህ ብቻ ብቁ የሆኑትን ትምህርት ሚኒስቴር መስፈርት መሰረት እየታገዙ የሚመጡበት ሁኔታ አለ። ከዚህ ውጪ ልዩም ድጋፍ ተደርጎላቸው የሚካተቱ ተማሪዎች ይኖራሉ። ከመከላከያ የሰው ኃይል ትረፍ ጋር ተያይዞ ዋናው ዓላማው የመከላከያን ክፍተቶች መሙላት ስለነበረ ይሄንን ለመሙላት ያው እንግዲህ መስፈርቶቹንም እንደ ሁኔታው እያሻሻሉ ተጠቃሚ ለማድረግ ያው ጥረት ይደረግ ነበር። በአብዛኛው ያው መስፈርቶቹ የሀገራችን የትምህርት ሚኒስቴር መስፈርት ሆኖ ያው የሚያገለግሉ ነበሩ። እንግዲህ ከነበሩበት ጊዜ ድረስ
በዚህ ዩኒቨርሲቲ ኃላፊነት ላይ ያሉ ነው ማዕረጎት የተገፈፈውና ስራ ያቆሙት። ለምንድን ነው ማዕረጎት የተገፈፈው?
እንግዲህ ይሄኛው ብዙ ታሪክ ይኖረዋል። አንዳንድ ግጥሞችም በመካከሉ ይኖራሉ እና በአብዛኛው ያው ጠቅላላ ያለው የሰራዊት ሁኔታ የሚታወቅ ነው እና እዚያ ጋር አንዳንድ የማስተካከያ የማሻሻያ ወይም ደግሞ ነገሮችን የበለጠ ሀገራዊ ጠቀሜታ በሚኖራቸው መንገድ እንዲቀጥሉ ለማድረግ ያው የሚደረጉ ጥረቶች ይኖራሉ። በዚህ መካከል ደግሞ ግጭቶች፣ አንዳንድ ኮንፍሊክት ኦፍ ኢንተረስትስ እንዲሆን የሚፈለገውና አክቹዋል የሚሆነው ነገር አለመጣጣም ያጋጥማል እና በዚህ መካከል ያው ሌሎችን ሀገራዊ ምርጫዎች ምናምን ተጨማምረውበት ያ የተፈጠረው ቀውስ አንዳንድ ወገኖችን የበለጠ እንድንጎዳ አጋልጦ የሰጠበት ክስተት እንዳለ እንረዳለን። አንድ ወይ ደግሞ ከዛ ብቻ የተያዙ ሁኔታዎች ሳይሆኑ ሌሎችም ተጨማምረው ያው የተፈጠረ ውጤት ይመስለኛል። ለጊዜው ከዚህ በላይ ለማየት ትንሽ እቸገራለሁ።
አዎ፣ እንግዲህ እኔም ከመልሶት ለመረዳት እንደሞከርኩት የተደፋፈነና የተሸፋፈነ እንደሆነ ሰማኛል። ነገር ግን እንደው ግልጽ ለማድረግ ያህል የተወሰነ ማብራሪያዎችን ቢሰጡን ገፋ አድርጌ ልጠይቆት ነው። መግቢያ ላይ ታሪኮትን እንደነገሩን በተለይ ደግሞ አሁን ለመጀመሪያ ጊዜ አሜሪካ ለኢትዮጵያ ወታደራዊ ትምህርት እድል ስትሰጥ የመጀመሪያ ተጠቃሚ ነበርኩ አሉ። በፊት በወሎ በአስተዳደር ስራ ላይ የሚያሉ ተፈልገው የተጠሩ ጄኔራል እንደሆኑ እየገለጹልን ነውና እነዚህ ነገሮች የማዕረግ መገፈፍን ሊያደርስ የሚችል ነገር ምን ብርቱ ጉዳይ ቢሆን ነው?
ያ እንደዚያ ይሆናል የሚል የሁላችንም እምነትና ግምት ፈጽሞ አልነበረም። ምናልባት ከምርጫና ከህዝብ እንቅስቃሴ ጋር ተያይዞ ምናልባት እዚያም ውስጥ ትንሽ የተለያየ አመለካከት ይኖራል ተብሎ በስጋትም ታይቶ ሊሆን ይችላል። ከዚህ ውጭ ደግሞ ነገሮች ሌላው አካል የሚያቸው እኛ ልናያቸው አንችልም። ሆኖም ግን የተወሰደው ድምዳሜ እና የተደረሰበት እንትን ፍጹም ስህተት፣ የአንድ ሀገር የሰራዊት ሂደትና ህግጋቱን ትንሽ ተቃውሞ ተጻሮ የቆመ ውሳኔ ነው የተሰጠው። ይሄ እንግዲህ በጊዜው ነገሮችን ለማስታገስ ለማሻሻል ወይ ደግሞ ሌላ መንገድ ነገሮችን ለማስተዳደር የተሞከረበት አንደኛው መንገድ ሊሆናል የሚል ግምት አሳድሮ ያለው። ከዚህ ውጭ ግን ለዚያ የሚያበቃ አንዳችን ነገር እንዳልነበረ የግል ማህደራችንም የሰራዊት የታሪካዊ ህይወታችንም መላው የኢትዮጵያ ሰራዊትም አሳምሮ ያውቀዋል ብዬ አስባለሁ። ያም ስለሆነ ይመስለኛል እንግዲህ ለዛሬው አቋም ደግሞ በዚህ ሁኔታ የደረስ ነው።
በሰራዊቱ ውስጥ የነበረው ግጭት የእርስ በርስ ሊሆን ይችላል ወይም ደግሞ ያው እርምጃ ተወስዷል። የኢትዮጵያ መከላከያ ሰራዊት ከውጭ ሲታይ መነሻ የምናደርገው በምናነጋግራቸው ሰዎች የሚሰጡትን አስተያየትና ሰብአዊ መብት ተቋማት የሀገር ውስጥም የውጭም በሙሉ የሚሰጡትን አስተያየት ነው እና የኢትዮጵያ መከላከያ ሰራዊት በተለይ ከኢትዮጵያ ውስጥ ከሚደረጉ የተቃውሞ እንቅስቃሴዎች ጋር ከውጭ ያለ ሰው ሲያየው በሚወሰዱት እርምጃዎች የቱንም ያህል እንግዲህ እርሶም ማዕረጎት ቢገፈፍም ውስጥም ያለው ፍጥጫ የቱንም ያህል የተካረረ ቢሆንም የሚሰማው ዝርዝር መረጃ ስላልሆነ የሚወቀስ ተለይ በዜጎች ላይ ይወስዳል በሚባለው እርምጃ እና በእንደዚህ አይነት ጉዳዮች ራስዎትን የቱ ጋር ነው የሚያስቀምጡት?
እንግዲህ ዞሮ ዞሮ አንድ የሀገር መከላከያ ሰራዊት የተደራጀበት የተገነባበት የሚሰለጥንበት የሚተዳደርበት የራሱ የሆነ ሕግ አለው። ከሀገሪቱ ሕገ መንግስት የሚሰልቅና የሚወጣ እና እነኝህን አክብሮ የሚሄድና ያለመሄድ ጉዳይ ነው። ወታደርን ከሌላው ተቋም የሚለየው ነገር በሕግና በስርዓት ፈለግንም አልፈለግንም ለሀገሪቷና ለሕዝቡ ሲባል ይሄ ተቋም በዚህ መንገድ እንደሌላው ዓለም ተቋም የሚገነባ ተቋም ነው። አንዱ ችግር ምናልባትም ከሕግ ጋር ተያይዞ የሚመጣ ሕግ የበላይነትን ሕገ መንግስታዊ ስርዓቱን እሱን መነሻ አድርጎ መሄድና ለመሄድ ጋር ያለ ችግር ይመስለኛል። ሁለተኛው እንደ ማንኛውም ሀገር ሰራዊት ያው አፍሪካ ውስጥ ያለ ታዳጊ ሰራዊት ነው። ድሮ እርሾ ሳይኖር በአዲስ መንገድ የተደራጀ እንትን ነው። ብዙ እንቅፋቶችና ችግሮች እንደሚያጋጥሙት ግምት ሊገባ ይገባዋል። ብዙ ቶሎሬት የሚደረገውም እነኚህ መነሻዎች እንደ በቂ ነገር ስለሚወሰዱና ሌላ መሻሻል እድሉም ወደፊት ይሰፋል የሚል እምነት ስለምናሳድር ነው። ከዚያን ግን እኔ የማየው ወደፊት በርካታ ነገሮች መስተካከል ያለባቸው ከህግ የበላይነት አንጻር ብዙ ስራዎች አሁን እየተሰራ እንዳለ አንዳንድ ነገሮች እንሰማለን ከውጭ። ግን ህግና ህግ ብቻ አሰራርና አሰራር ብቻ የሚታይበት ተቋም እንዲያገለግል ብዙ ስራን የሚጠይቅ ይመስለኛል። እኛ ሀገር ያው ዳይቨርሲቲው ሰፊ ነው። በእርግጥ ከኛ ሀገር ውጭም አፍሪካ ውስጥ በርካታ እንዲህ አይነት ዳይቨርሲቲ ያለበት ሶሳይቲ እንደ ናይጄሪያ እና ሌሎች ሀገሮች እናያለን። እነሱ የሚሄዱበት መንገድ ፒውሪሊ ወታደራዊ መንገዱን ነው። ከዚህ ውጭ የፖለቲካ ጉዳያቸው አይደለም። ምንም ይሁን ምን፣ ከየትም አንግል ይምጣ ከየትኛውም ዘር ይወለድ፣ እኛ ጋር የመጣንበት ታሪካዊ ሁኔታም ሌሎች ሁኔታዎች ሄደው በዛ እንትን ላይ ጣልቃ ማስገባታቸው አይቀርምና ከውጭ እንደምናየው ብቻ ሳይሆን ከውስጥም ብዙ መስተካከሎችን የሚጠይቅ እንደሆነ እገነዘባለሁ። በዚህ በኩል ያለኝ አስተያየት ከዚህ በሰሚሄር ነው።
እንዳነሱት ሌሎች የአፍሪካ ሀገሮች የወታደሩን ሁኔታ ይዘው ነው የሚሄዱት እና ውስጥ ደግሞ ያለ ነገር እንዳለ ጠቆም አድርገዋል። እና እንደዚህ ያለ አድሏዊ አሰራር ወይም ደግሞ መከላከያ ውስጥ ሁሉም የየራሱን ዘር ይዞ በዛ ነገር የሚሄድ አሰራር ነበረው?
አዎ፣ ይሄ ወደፊት ፋርዘር የምንነጋገርበት አጀንዳ ይሆናል። ግን ዞሮ ዞሮ ኦልሬዲ ፈጽኖ ቀላል እንድናሆን መገመት ይቻላል። የለም ብለን ምናልባት አሁን ያለው ሁኔታ መካድ ይሆናል። እና እንዲህ ነገሮች የመሻሻል የመስተካከል እድሎች ይኖራሉ ከሚል እንጂ ይሄኛው ኦልሬዲ ፈጦም ጎልብቶም የሚታይ እንትን ነው። ፕሮባብሊም በሌላውም ላይ ጫና እያሳደረ ያለው ያ ሁኔታ ይመስለኛል። አሁን ካለው የአስተዳደራዊና አዲስ አመራር ከማደራጀትና እንትን ከማድረጋ ያስተካክሉታል የሚል ትልቅ ተስፋ አለ እንጂ ሁኔታዎች ነበሩበት የለም ማለት ሊሆን አይችልም።
የመከላከያ ሰራዊት ሲባል የመከላከያ ሰራዊት እንዳለ ሆኖ በስሩ የሚጠሩ ኦፕሬሽኖች ይኖራሉ፣ ስም እየተጠቀሱ የሚዘረዘሩ በመከላከያ ሰራዊት ስር። በዚህ የመከላከያ ሰራዊት ስር የልጆቻቸው፣ የቤተሰቦቻቸው፣ የዘመዶቻቸው፣ የጓደኞቻቸው፣ የወገኖቻቸው ህይወት በማለፉ ምክንያት አሁን ቤታቸው ቁጭ ብለው በሀዘን ላይ የሚገኙ ሰዎች ይኖራሉ፣ በተደጋጋሚ ያናግረናል። እና እነሱ ሰዎች ምናልባት እንግዲህ ቅሬታቸው በቀጥታ ከመከላከያ ሰራዊት ወይም ከታጠቀው አካል ጋር ሊሆን ይችላል። እንደዚህ አይነት ነገሮች በምንድን ነው የሚታረቁት?
ወይል እንግዲህ ያው የፍትህን ማጣት የሚክሰው ያው ፍትህን ማግኘት ነው። ሁልጊዜም ቢሆን ያለፈውን ለማካካስ ባንችልም ወደፊት ግን ስህተቶች እንዳይደገሙ ለማድረግ ተቋሞች እርምት እርምጃ ሊወስዱ ይገባል። መቼም በኃይልና በኃይል የተሻለ ስርዓትን ማምጣት ይቻላል ተብሎ የሚያምን መንግስትና ሰራዊት በዚህ ዘመን ይኖራል ብዬ አላምንም። ስለዚህ ተቋሞች እንደተጠበቁ ሆነው ከዚህ በላይ ግን ደግሞ ሰላምን ለማምጣት የጎደለን የፍትህ መታጣትና የሞራልም የአካልም የህይወትም አደጋና ጉዳት የደረሰባቸው ወገኖች የሚካካሱበትን ስርዓት ወደፊት መሻት ይጠይቃል ብዬ አስባለሁ። ለምሳሌ ደቡብ አፍሪካ ውስጥ ተመሳሳይ የሆነ ሁኔታ እኛ ሀገር ባይኖርም ግን ደግሞ ፍትህ በማጣታቸው የእርቅ አፈላላጊ ኮሚቴዎች ተቋቁመው የተለያየ ድጋፍ በማድረግ ላይ እንዳሉና እንደነበሩ እንሰማለን። እኛም ጋር ደግሞ ወደፊት ይህ ሁኔታ የበለጠ እየተጠናከረ ሄዶ ፍትህ የተነፈጉ ወገኖች በተለያየ መንገድ ጧሪ ቀባሪዎቻቸውን ደግሞ ደጋፊዎቻቸውን ያጡ ወገኖች ብቻ ከሁኔታዎች አለመመቻቸት ጋር ተጽዕኖ ያደረባቸው ወገኖች የተለየ ድጋፍ ወደፊት የሚያገኙበት እድል ካለ ያው የሚመጣው እና የተሻለው ስርዓት ወይም ደግሞ በሂደት ከፍትህ ስርዓት መጎልበት ጋር ተያይዞ ከዲሞክራሲያዊ ስርዓት መጠናከር ጋር ተያይዞ የሚታይ ሆነ ነው የሚታይ እና ለጊዜው በዚህ መንገድ ህይወት ታቶ ከሆነ ገንዘብ አይመለሰውም። ህይወትን አካል ኑሯችን አተንም ከሆነ የአካል ጉዳታችን ገንዘብ ሊያካክሰውና ሊመልሰው አይችልም። የሰው ልጅ ህይወት ውድ ነው። የሰው ልጅ አካል ውድ ነው። በቃ አንዴ ነው የተፈጠርነው፣ አንዴ ነው የምንኖረው። ለዚህ ደግሞ ምድር አንዴ አገልግለን ነው የምናልፈውና ይህን እድል የምንነፈግ ከሆነ የፈለገው ካሳ ቢመጣ ለእኔም ለሌሎችም የተሟላ ምላሽ ይሆናል ብዬ አላስብም። እና አጠቃላይ ግን ወደፊት የተሻለ ሁኔታ ሲፈጠር ያ ያካክሰዋል ብዬ እገምታለሁ፣ አምናለሁ። ዞሮ ዞሮ የመከላከያ ሰራዊት ያው አንድ ሀገር መጨረሻው ደጀን የሀገር ሉዓላዊነትን የሚያስከብር ከፍተኛ ተቋም ነው። መንግስታትም ደግሞ ለዚህ ተቋም ከፍተኛ የሆነ ሀብት እያፈሰሱ በየጊዜው እንዲበቃ እያደረጉ የሚሄዱበት እና የሚመሩት ተቋም ይሄ ነው። ስለዚህ እኛም ሀገር ጋር አቅማችን የፈቀደውን ያህል የህግ የበላይነት እንዲከበር፣ ሰዎች በብቃታቸው ብቻ ዜጎች የሚለኩበት ተቋም እንዲሆን የማድረግ ጉዳይ ከሲቪሉ ጋር ያለን ግንኙነት የተበጠሰ ነው ማለት አይደለም። የህዝቡን ስሜት መከላከያ ጋር ይዘን እንገባለን። መከላከያውን ስሜት ህዝቡ ጋር መግባት አይቀርም። ይሄ በህግ ቢደነገግም ተፈጥሯዊ ነው እና ቦርደር ማስቀመጥ አይቻልም እና ግን በተቻለ መጠን በህግና በህግ የሚሄዱ ጉዳይ ተሰምሮበት ሌሎችንም የበለጠ ሁሉንም ህዝቦች የተሻለ ደረጃ ላይ የሚያደርስ ወታደራዊ ብቃት የመፍጠር ጉዳይ የሚያሰልፍ ጥረት ነው የሚሆነው እና ቅድሚያ ዞሮ ዞሮ ለሀገርና ለወገን ኃይልን የማሰለፍ ጉዳይ ትኩረትና ቅድሚያ ሊሰጠው የሚገባ ነው። ጣልቃ ገብነቱንም ሌሎችም ነገሮች ካሉ እነኝን ነገሮች አስወግዶ የሚሄድ ጉዳይ ያው በስፋት እንደሚጠበቅ እገምታለሁ። ከዚህ ውጭ ደግሞ ያው ወደፊት የምናያት ኢትዮጵያና እድገት ጋር ተያይዞ እንዲፈጠር የምንፈልገው የታላቅ ሀገር ሰራዊት ለማየት ድሉ ይኖረናል ብዬም እገምታለሁ።
2 ዓመት አካባቢ ቆይተው ማዕረጎት ከተገፈፈ ቆይተው ነው ወደ እስር ቤት የሄዱት። እሱም ደግሞ መፈንቅለ መንግስት ሊያደርጉ ነው በሚል ተከሰው ነው። ስለ ክሱ ሁኔታ ሊያብራሩልን ይችላሉ?
እንግዲህ ክሱ ያው ሂደት የሚመለከታቸው አካሎች ያይተውታል። ይህ ሁኔታ በዚህ ደረጃ እንድንገኝና በዚህ ውሳ እንዲፈልቅ የሚያደርግም ሁኔታ ነበረ ብሎ ማስቀመጥ አይቻልም። አንድም ነገር የተፈጸመ ወይም ደግሞ እንደ ክስተትም የታየ ነገር አልነበረም። ግን ዞሮ ዞሮ ያው የፍትህ ሂደቱንና የፍትህ ስርዓቱን ጥያቄ ምልክት ውስጥ ያስገባ ነው። አንድም ነገር ያላደረገ ኃይል ከአንድ አካባቢ ተሰባስቦ ነው ይሄ እርምጃ የተወሰደበት። የተወሰነው ሞት፣ ሁላችንም የእድሜ ልክ እስራት ነው የተወሰነብን።
በፍርድ ቤት ክዳችሁን ስትከራከሩ ነበር እና ይህንን የቀረበባችሁን ክስ ክዳችሁ ነው ስትከራከሩ የቆያችሁት። በመጨረሻም እንግዲህ ተፈርዶባችሁ በእስር አሳልፋችኋል። በእስር ላይ ነበራችሁ። የእስር ቤት ቆይታችሁ ምን ይመስላል? እስር ቤት ውስጥ እንዴት ነበር ቆይታችሁ?
የእስር ቤት ቆይታችን በውጭ እንደሚታየው እንደ ማንኛውም እስር ቤት አይደለም። እስር ቤት ቆይታችን እንደውም ከፍርዱ በላይ ፍርዱን አክብዶ የሚያሳይ የሰው ልጆች የሰብአዊ መብት ጥሰት በግራድ ያለምንም ታ የሚፈጸምበት ተቋም መሆኑን ነው ያየ ነው። እኔ ለምሳሌ 2 ዓመት በአንድ ጠባብ ክፍል ውስጥ ቆይቻለሁ። ይሄ በምትፈልጊው ሰዓት ሰዎችን መገናኘት ቀርቶ በምትፈልጊው ሰዓት አይ ማግኘታችን የምትፈልጊውን አየር እንኳን ሌላ ክሰርጣስ የሚያደርገው ነገር አታገኝም። ሌሎች ማህበራዊ ግልጋሎቶችን አታገኝም። ከተወሰነ ዓመት በኋላ ወደ 15-16 ሰዎች ጋር መቀላቀል ጀምር ነው። ከዚያ በኋላ ደግሞ አዲስ አበባ ከቤተሰብ እንድንርቅ፣ ከሕክምና አገልግሎት እንድንርቅ፣ ከሌሎችም አካባቢ ሁኔታዎችን እንድንርቅ ወደ ዝዋይ ነው የተጋር ነው። ሁላችንም ከተወሰኑ የጤና ችግር አለባቸው ተብሎ በኋላ የተመልሰዋል እንጂ እና ያ ሁሉ ፍጹም መብታችንን ፍጹም የተገፋ እና ሰዎች ከውጭ ይሆናል ብለው የማያስቡት ግን ደግሞ እየሆነ ብዙ ነገሮች የሚታዩበት ተቋም ነው። የእስር ቤታችንም እንትን መጨረሻ ላይ ዙሪያ አካባቢ የተሻለ ነገር ለማግኘት የአካባቢው መስተዳድር ቢሞክርም ከዚህ ውጭ የነበሩት ዓመታት ግን ለእኛ በእጅጉ ከባድ ነበሩ፣ ፈተና ነበሩ። ከፍርዱ ይልቅ በየቀኑ የምናስተናግዳቸው የሰብአዊ ጥሰቶች ቀላል አልነበሩም እና እሱ የህግን የበላይነት የማስከበርና የማክበር ጉዳይ በእጅጉ የሚጻረር ተቋማዊ ሁኔታ አይተናል። ይህንን ሁኔታዎች አልፈንበታል። ስለዚህም ጋር ሰፊ የሆነ የህግ የበላይነት ሰዎች ዜጎች ከተወሰነባቸውና ከተፈረደባቸውም በኋላ አትሊስት እንዲሆን ሊያደርጉ የሚገባቸውን መብቶች እንዲያገኙ ሰፊ ስራ መስራት ካለባቸው ተቋሞች አንዱ እሱ ነው ብዬ ገምታለሁ እና እሱን ያሳለፍነው እንትን ቀላል አይደለም።
ፍርድ ቤት በቀረቡ ጊዜ ፍርድ ቤት ጉዳዮትን በሚከታተሉ ጊዜ በወቅቱ ዘገባዎች እንደሚያመለክቱት እርስዎ ያቀረቡት ድብደባ እንደደረሰቦት፣ ከፍተኛ አደጋ እንደደረሰቦት፣ በኋላ ደግሞ የማረሚያ ቤቱ ኃላፊዎች ከግድግዳ ጋር ተጋጭተው ወይም እንደዚህ ነው የሚል ምላሽ እንደሰጡበት ያ ሁኔታ መዘገቡን አስታውሳለሁ። እስቲ ምንድን ነበር ተፈጥሮ የነበረው ከእርሶ አንደበት እንስማው።
አይደለም በእኛ እድሜና በእኛ ደረጃ ያለው ሰው ቀርቶ በሌላም ደረጃ የሚገመት ሰው የሚያስበውን ሀሳብ ነው ኦልሬዲ ማረሚያ ቤቱም ወይም ደግሞ ከበስተጀርባ የሚመራው ተቋም የሰጠው መልስ። እኔ ብቻ ሳልሆን የኔ የታሰሩ ወንድሞቼ አብረውኝ ያሉ ወደ 3 ሰው ነው የተደበደበው በአንድ ምሽት በአንድ ሌሊት። እኔ ብቻዬን ነው ታስሬ የነበረው። ሌላው ወንድምም ብቻውን ነው ታስሮ የነበረው። ጀነራል ተፈራ ሻለቃ መኮንንም ዞን 6 የሚባለው ነው ታስሮ የነበረው። ስለዚህ ማታ ያው በካቴና እያሰሩ አስወጡ። ከዚህ በኋላ ቢሮ ወሰዱ። የሚፈልጉትን ነገር አድርገዋል። 1-2 ሰው ብቻ ሳይሆን 4-5 ሆነው ነው አንድ ሰው የሚደበድቡት። የአካል ጉዳት ደርሰዋል። ከገሃድም በላይ ገሃድ ነው። ከ3-4 ቀን በኋላ ፍርድ ቤት ለመቅረብ ቀጠሮ ስለነበረን አቅርበውናል። ፍርድ ቤቱም በጊዜው የውጭ ሚዲያዎችም ሌሎችም አካሎች አካላችንም ናችንም አይተውታል። ስለዚህ ተቋሙ ወይ ደግሞ ማረሚያ ቤቱ የሰጠው መልስ እጅግ አሳፋሪ ነው። በሀገራችን ውስጥ እንዲህ አይነት ተቋም መሪዎች ይኖራሉ ብለንም መገመት በእጅጉ ይከብዳል። በእኔ እድሜ ቀርቶ በሌላም እድሜ እንዲህ አይነት አንደኛ ግንባ ስትጋጭ ግንባር እንጂ የአይንሽ ቅል አይደለም እንትን የሚለው የተፈጥሮን እንኳ ግዛት የሚንጽስ መልስ ነው የመለሱትና ይሄ አፍረንባቸዋል።
እንግዲህ ብርጋደር ጀኔራል አሳምነው ጽጌ ይሄን ያለፉትን የህይወት ታሪኮን ለመቃኘት ሞክረናል። በዚህ ጊዜ ውስጥ እስከሚታሰሩበት ወይ ማረጎስ እስከሚገፈፉበት ድረስ በከፍተኛ ስልጣን ላይ የነበሩ ሰው ነውትና በዛ ስልጣን ላይ ያሉ ሌሎች ዜጎች እንደዚህ ያለ ተመሳሳይ የሰብአዊ መብት ጥሰት እንደሚፈጸም መገናኛ ብዙሃን ዓለም አቀፍ የሰብአዊ መብት ተቋማት ያገሩ ውስጥ እንደዚህ ያሉ ነገሮች ይሰማሉ። በመንግስት በኩል ደግሞ እነዛ ድርጊቶች እንዳልተፈጸሙ ማስተባበያ ሲሰጥ ይሰማል። በመጨረሻ እርሶ እስር ቤት ገብተው ደግሞ ይሄ ነገር እኔ ላይ ተፈጸመ ብለዋልና ምን ተሰማውት ይሄ ነገር እርሶ ላይ ሲፈጸምና ሲደርስ?
አንደኛ ውስጥ ሆነሽና ውጭ ሆነሽ ስታዩ ነገሮች አንድ ነገር የመሞላትና ሌላውን ነገር ለማየት ራሳችንን አለማዘጋጀት ነበረ። እኔ ለምሳሌ ማዕከላዊ እስር ቤት ውስጥ እንዲያ በጨለማ ክፍል ውስጥ ተቀምጦ ሰዎች ሌሊት እየወጡ የሚደበደቡበት፣ ፊታቸው የሚነቀልበት፣ እግራቸው ሚስማር እየተሸከለ ያልሆነ ነገር እንዲናገራ እንዲመሰክሩ የሚገደዱበት ይሆናል የሚል የደርግ ታሪክ እንጂ የእኛ ታሪክ ይሆናል ብዬ ገምሽ ግን አላውቅም። ያ ሁኔታ ሲፈጸም ወይም ደግሞ ድርጊት ሲፈጸምባቸው ፊት ለፊት ባላይም ተፈጽሞባቸው ግን ያየኋቸው ወንድሞችና ወገኖች አሉ። ሌላው አካባቢ ዝዋይም ኬርን በኋላ እዚያም ልብሳቸውን አውልቀው ሲደበደቡ ሲቀጠቀጡ የምናያቸው ንጹሐን ኢትዮጵያውያን ዜጎች አሉ። ለዚህ የተደራጀ በሚዲያ መልስ የሚሰጥ ግን ደግሞ ኢቭል የሆነ ሰይጣናዊ ስራ ሌሊት እያስወጣ 7 እና 8 ሰዓት የሚደበድብ አስፈላጊም ሲሆን አያየሽ እየቀጠቀጠ የሚሄድበትን ታሪክ ነው ያየ ነው። እና ይህ ሰብአዊ መብት ጥሰት ፍጹም መስተካከል ያለበት ጭራሽ በዚህ ዘመን እንዲህ አይነት ሀገራት አሉ ስርዓት አለ ተብሎ የሚታስበበት ፈጽሞ ይሆናል ተብሎ ማንም ሰው የማይገምተው ነው። እና ውጭ ሆኜ ሳየው እና ውስጥ ሆኜ ሳየው በእኔም የደረሰው ነገር ስለሆነ ከዚህ በላይ ነው። አንዳንድ ጊዜ ድርጅትን በቃላት መግለጽ አንችል ይሆናል እንጂ እሱ ፈጽሞ መስተካከል ያለበት መወገድ ያለበት እንዲህ አይነት አጥፊ ሰዎች ስርዓቱን ከመደገፍ ይልቅ ስርዓቱን እያጠፉት እየሄዱ እንዳለ ሌላውም አካል እጁን አስገብቶ መስራት ያለበት ይመስለኛል። የትኛውም መንግስት ሲመጣ ዞሮ ዞሮ የህግ በላይነት መኖር አለባቸው። ዜጎች ካጠፉ በህግና በህግ መሰረት መጠየቅ አለባቸው። ግን ህግን ሽፋን ተደርጎ የተለየ አካልንና ወገንን ብቻ እየመረጥ የምታጠፋበትና የምትቀጠጥበት ተቋም ከሆነ የሀገራችን የገሃነም ወይም ደግሞ ሌላ የሲኦል መሬት እንጂ የእኛ መሬት ወደፊት እንዳትሆን ትችላለች። እንዲህ አይነት ሰው እስር ቤቶች ያየሁት ሁኔታ በራሴ ጋር የደረሰ ሁኔታ ፈጽሞ በዚህ ምድር መወገድ ያለበት ከዚህ ታላቅ ህዝብና ይህን ታላቅ ሳይመራ ታላቅ መንግስት ፈጽሞ የማይመጥኑ መሆኑን ነው አረጋግጬ የወጣሁት።
አሁን ደግሞ ከእስር ተለቀዋልና የጄኔራልነት ማዕረጎ ከነ ሙሉ ኮከቡ ከነ ሙሉ ክብሩ እንዲመለስሎት እና ጥሮታዎት እንዲከበር ተብሏል። ምን ማለት ነው ይሄ ለርሶ? እንደው ምንስ ስሜት አለው?
ለኔ የፈጠረው ስሜት ታላቅ ነው። ግን ከኔ ከፈጠረው ስሜት በላይ ግን ደግሞ ለህዝባችን እና የህግ የበላይነትንና ወደፊት ለሚፈጠረው የበለጠና የተሻለ ብሔራዊ መግባባት ለማምጣት በሚደረገው ስራ ውስጥ የሚኖረው ሚና ቀላል ነው ብዬ አላምን። በህግ አይደለም ይሄ እርምጃ የተወሰደው። አካሄድም ከመነሻው ፍጹም ህግን የተከተለ አልነበረ። ስለዚህ አንደኛ ህግ ወደ መስመሩ እውነት ወደ መስመሩ እውነት ወደ ባለቤቱ እየመጣ መሆኑን አመላክቶኛል፣ አሳይቶኛል። ወደፊት እንደኔ በንጽህና ወይም ሀገራቸውን በቅንነት ለማገልገል ለሚነሱ ወገኖች ትልቅ አቅም ሆኖ ያገለግላል ብዬ አስባለሁ። እኔ ይህችን ሀገር ለማገልገል ባልፈ ልክ ውጭ ሀገር ብዙ ጊዜ እመላለሁ። አሜሪካም ብዛንት ብያለሁ። ከዚያም በኋላ በርካታ እድሎች ነበሩ። ሶ አገርና ወገን ለማገልገል እድሉ አንዴ ነው። ለመክዳትን ሁሌም መክዳት ይቻላል ብዬ ነው ሀገሬን ወድጄ ወይ ደግሞ ሀገሬን ፈልጌ የመጣሁት እና የበለጠ በቅንነት ለማገልገል ለተነሳሱ ወገኖች እና እውነትን የሚያፈላልጉ ወገኖች ትልቅ አቅም ፈጥሯል እና እውነትንም ወደ ቦታው መልሷል ብዬ አስባለሁ። ሁለተኛው ነገር አሁን ለተፈጠረው ብቻ ሳይሆን ወደፊትም ቢሆን መንግስት ወደ ሰፊ መሆን መቻል አለበት። መንግስት እያንዳንዳችን ማጣል ከምናስብ ይልቅ ቀድሞ እሱ እያሰበ አትሊስት ስህተትን በስተት ሳይሆን ስህተትን በተለየ መንገድ የሚያርቅበትና የሚያስተካክልበት ሁኔታ መፍጠርና ማመቻቸት ነው ያለበት። ስለዚህ አሁን ዶክተር አብይ ከመጡም በኋላ በነበሩ የህዝባዊ እንቅስቃሴዎች መልካም ለውጦች ሀገራችን ጋር እየጀመሩ ሁላችንም በሀገራችን መሳይ ድል ላይ በጎ ነገር እየታየም ጭላንጭሉ ከወዲህ እየተመለከት ነው ስለሆነ ይህ ሁኔታ በህዝቡ እየታገዘ በህዝቡ እየተደገፈ ባለው አመራርም ደግሞ የህዝብን ስሜቶች እያዳመጠ የሚሄድበትን ከተከተለ እውነትም ይቺ ሀገር የምንፈልገውን ስርዓት በማምጣት የስርዓቱ ደግሞ ሁላችንም ተጠቃሚዎች ሁላችንም በህግ ወለል ላይ ቆመን ስለ ሀገራችን የምንናገርበትና የምንሞግትበት ጊዜ ይመጣል ብዬ አስባለሁ። መልካም ሁኔታዎች ይታየኛል። እንደንም ጊዜ የሚትወገች ፍትህ የተጠሙ ፍትህ ርቋቸው የነበሩ ፍትህ እየቀረባቸው መሆኑን የሚያረጋግጡበት ጊዜ እየመጣ መሆኑን ነው የሚታየኝና እንደሆነ እገነዘባለሁ።
ምንድን ነው በቀጥ ያሰቡት ነገር ህዝቡን ለማገልገል ወይም አሁን ተነጥቋል ተቀምጧል ያሉትን ፍትህ እንዲያገኝ እንዲያረጋግጥ የህግ የበላይነት እንዲከበር ለመስራት ያሰቡት ነገር አለ?
እንግዲህ ወደፊት እኔን የሚፈልግ ሁኔታ ሲፈጠር ለየትኛውም አገር ይጠቅማል ብዬ ለማስበው ነገር ለማገልገል ዝግጁ ነኝ። አሁን ያለኝ እድሜ የማርፍበት ሳይሆን የምሰራበት እድሜ ላይ ነው ያለሁት። ስለዚህ አገርን ለመርዳት አንድና አንድ መንገድ ብቻ አለ ብዬ አላምንም፣ አምኜም አላውቅም እንደዚያ። ስለዚህ ህዝብን የማገለግልበት በርካታ እድሎችና መንገዶች አሉ። ዞሮ ዞሮ የተሻለን ስርዓት ለማምጣት በሚደረገው ርብርብ የበኩሌን ሚና ለመጫወት አንት የነበረኝ ኮሚትመንት ሁሉ አሁንም የበለጠ አለ ብዬ አስባለሁ። ቢኮዝ ከተግባር የምንማረው ነገር አለ። ያለፍንበትና የቆየንበት መንገድ ብዙ ነገር ውስጥ አስተምረውናል። ሀገር ደግሞ አነሰ ማደገም የበርካታ ህዝቦች ታዋት ያላት ሀገር ናት። ታላቅ ታሪክ ያላት ሀገር ናት። ይህ ታሪካችን እንዲናሳ ሳይሆን ይህ ታሪካችን ተጠናክሮ ዲሞክራሲያዊ ስርዓታችን ተገንብቶ ዜጎች በእኩልነት የሚኖሩበት ሰዎች በህግና ህብ ብቻ የሚተዳድሩበት ስርዓት እስኪመጣ ድረስ መታገላችን የሚቀር አይመስለኝም እና በዚህ ዙሪያ ላይ ከኔ የሚጠበቅ ነገር ካለ ይሄ ነው ብዬ መናገር ባልችልም ወደፊት ግን በዚያ መንገድ ራሴን ለመቃኘት ሞክሬያለሁ ብዬ አስባለሁ።
በጣም አመሰግናለሁ። የቀድሞ የመከላከያ ዩኒቨርሲቲ ፕሬዚዳንት ብርጋደር ጀነራል አሳምነው ጽጌ ለሰጡን ማብራሪያ በአሜሪካ ድምጽ እናመሰግናለን።
እኔም አመሰግናለሁ።